Voice of America.
ጃን መኬን ተሸኙ።
በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ለስድስት የምርጫ ዘመናት ቀደም ሲልም በህግ መምሪያው በወጣትነት እድሜያቸውም ሀገራቸውን በውትድርና ያገለገሉ የሴናተር ጃን ማኬን አስክሬን ዛሬ ሜሪላንድ ዋና ከተማ አናፖሊስ ውስጥ ቤተሰብና ወዳጅ ዘመድ በተገኘበት የቀብር ስነ ስርዓት አርፏል። ለሴናተር ማኬን የተደረገው ለአምስት ቀናት የዘለቁ የመታሰቢያና የአሸኛኘት ስነ ስርዓቶች በእንደራሴነት ባገለገሏት አሪዞና ግዛትና ዋና ከተማይቱ ዋሽንግተን ዲሲ ውስጥም ከትላንት በስቲያ በተወካዮች ምክር ቤቱ ትላንትም በብሔራዊ ካቴድራል በመንግስታዊ ክብር ተከናውኖላቸዋል። ሰለሞን አባተ የአሸኛኘት ስነ ስርዓቱን የፖለቲካ ተንታኝም ያካተተ ዘገባ ይዟል።
የጃን መኬን የመጨረሻ ማረፊያ የሆነው ሜሪላንድ ግዛት ዋና ከተማ አናፖሊስ የሚገኘው የባህር ኃይል አካዳሚ መካነ መቃብር ከእርሳቸው ቀደም ሲል ካረፉት የጦር አውድ ጓዳቸው በኋላም የቅርብ ባልንጀራቸው ሆነው የዛሬ 4 ዓመት እስካለፉ ድረስ በቆዩት አድሚራል ቸክ ላርሰን መቃብር ጎን ነው። የዩናይትድ ስቴትስ ባህር ኃይል የጦር ጀት አብራሪና ተዋጊ ለአምስት ዓመታትም በቪየትናም እስር ቤት የብረታ ስቃይ ያሳለፉት ጃን ማኬን ባለፈው ጥቅምት ወታደራዊ ዕውቀታቸውን ወደ ቀሰሙበት አካዳሚ ብቅ ያሉ ጊዜ ላገኙአቸው የተማሪዎች መማክርት ጉባኤ አባላት ሲናገሩ ያኔ ወደፊት ይጠብቋቸው ለነበሩ እጅግ የከበዱ ፈተናዎች ትምህርት ቤታቸው ምን ያህል እንዳዘጋጃቸው አስታውሰውላቸዋል። በዚህ ስፍራ አሉ መኬን፣ የሰረጸብኝ የክብር ስሜት እጅግ የጨለሙ ቀኖቼ በዋጡን ጊዜ እየመጣ ሹክ ይለኝ ይናገረኝ ነበር። እናም አሁን ውርደትን እጸየፍ ዘንድ ወደ ተማርኩበት ወደዚህ ስፍራ እንደገና ደግሞም እንደገና እመላለሳለሁ። በትናንቱ የብሔራዊው ካቴድራል የመኬን አሸኛኘት ስነ ስርዓት ላይ ዝክረ ታሪካቸውን እጅግ በጠነከሩ ቃላትና መልእክት ያሰሙት የቀድሞው ፕሬዚዳንት ባራክ ኦባማ የሴናተር ማኬንን ተክለሰብዕና ከሁለንተና ጎኑ እያነሱ ከዛሬም የሀገራቸው ፖለቲካ አንጻር መዝነውታል። ስለ ቀደሙት ወዳጃቸውና ስለ ፖለቲካም ተቀናቃኛቸው ያላቸውን ክብር በዚያ ለታደመው ሐዘንተኛ በጥያቄ መልክ አቅርበዋል።
Spirit we celebrate this week, that striving to be better, to do better, to be worthy of the great inheritance that our founders bestowed.
በዚህ ሳምንት ውስጥ ከፍ አድርገን እያነሳ ነው ያለነው መንፈስ የተሻለን እንድንሆን የተሻለን እንድንሰራ የሀገራችን መስራቾች የጫኑብንን ታላቅ ውርስ በሚመጥን ሁኔታ እንድንኖር የሚገፋን አይደለም እንዴ? አሉ ኦባማ። ደግሞም ኦባማ ዛሬ በአሜሪካ እየተስተዋለ ስላለው ፖለቲካም ተናገሩ።
So much of our politics, our public life, our public discourse can seem small and mean and petty.
ከፖለቲካችን ከመንግስታዊው ህይወታችን በየአደባባዩ ከምናሰማው ንግግር የበዛው እጅግ የተነሰ የክፋትና የወረደ የመሰለ ነው። ይከተላሉ የቀድሞ ፕሬዝዳንት በጩኸትና በስድብ በአስመሳይ መጣረሶችና በፈጠራ ቁጣዎች የተጨናነቀ ሆኗል። ይህ ደፋርና ጠንካራ መስሎ ለመታየት እየጣረ ያለ ፖለቲካ ግን አሉ ኦባማ በመሰረቱ ፍርሃት የወለደው ነው።
John called on us to be bigger than that. He called on us to be better than that.
John ከዚያ የገዘፍን እንድንሆን ነግሮናል። ከዚያ የተሻለን እንድንሆን መክሮናል። ጃን ማኬን የዛሬ 10 ዓመት ተካሂዶ በነበረው ፕሬዝዳንታዊ ምርጫ ወቅት የባራክ ኦባማ ሪፐብሊካን ተቀናቃኝና ብርቱም ተፈካካሪ ነበሩ። ምንም እንኳ የምርጫው መጨረሻ ለመኬን ባይወግንም ከዚያ በኋላ በነበሩት 8 የኦባማ አመታት ግን መኬንን ያሽንፈታቸው ሞራላቸውን ሳይሸነፍ ለፓርቲ ማንነትና ለፖለቲካ ቁርሾ ሳይንበረከኩ ልክ ባልመሰላቸው ሲወቅሱና ሲነቅፏቸው ትክክል ነው ብለው ባመኑበትም ያለማመንታት ሲደግፏቸው እንደነበረ ኦባማ እዚያ አደባባይ ላይ የመኬንን አስከሬን ይዞ የአሜሪካን ባንዲራ በለበሰው ሳጥን ፊት ቆመው መስክረዋል። እንዲያውም ከአይናቸው እምባስኪ መነጭ ስለ መኬን የውስጣቸውን ስሜት ተናግረዋል። መኬን የዛሬ 18 ዓመትም እንዲሁ ለፕሬዚደንትነት ለመወዳደር ተነስተው የሪፐብሊካን ፓርቲያቸውን ይሁንታ ሳያገኙ ቀርተዋል። ጆርጅ ቡሽ ነበሩ ላለመመረጣቸው ሰበቡ። መኬን ብርቱ በሆነ የአንጎል ካንሰር መያዛቸው ከታወቀ ከጥቂት ወራት በኋላ ከአደባባይ ጨርሰው ሲርቁ ይህቺ ዕለት መንገዷ ላይ እንደነበረች እውን ሆነና ወደ እነዚያ ወደ ቀደሙ የፖለቲካ ተቀናቃኞቻቸው ባለፈው ሚያዝያ ስልክ ደውለው በአሸኛኘትና በቀብራቸው ስነ ስርዓት ላይ ታሪካቸውን የሚናገሩላቸው እነርሱ እንዲሆኑ ጠየቋቸው። ሐዘናቸውን ባይደብቁም ተስማሙ። የቀድሞቹ ፕሬዝዳንቶች በተቆረጠችው ዕለት በትናንቱ የዋሽንግተኑ ብሔራዊ ካቴድራል መድረክ ላይ ቆመው ከመሰከሩላቸው ሰዎች አንዱም ጆርጅ ቡሽ ነበሩ። እጅግ የተከበሩ ተቀናቃኞቻቸውም ሀገራቸው የሚወዱ መሆናቸውን ሰብአዊ ፍጡራን መሆናቸውንም የማይክዱ ሰው እንደነበሩ ተናገሩላቸው።
He was honorable, always recognizing that his opponents were still patriots and human beings. He loved freedom.
በእያንዳንዷ ሕይወት ውስጥ አሉ ጆርጅ ቡሽ በተፈጥሮ ያለን ክብር የሀገር ድንበሮች ላይ የማይጠፋውን የሰው ልጅ ክብር በአምባገነኖች የማይነጠቀውን የሰውነት ክብር አጥብቆ ያከብር ነበር። ከምንም በላይ ደግሞ ስልጣንን ያለ አግባብ መጠቀምን ጆን አጥብቆ ይጠላ ነበር። ቡሽ ናቸው ባለቤታቸውን 7 ልጆቻቸውንና 106 ዓመት እድሜያቸው የሆነ እናታቸውን ጨምሮ በካቴድራሉ ስነ ስርዓት ላይ ከታደመ በመቶዎች የሚቆጠሩ ቤተሰብ ዘመድ አዝማድ የቀድሞ የምክር ቤቱና የጦር ባልደረቦቻቸው የቢሮአቸው ሰራተኞችና የዩናይትድ ስቴትስ ልሂቃን መካከል የቀድሞ ፕሬዝዳንት ቢል ክሊንተንም ተገኝተዋል። ምክትል ፕሬዝዳንቶችና የውጭ ጉዳይ ሚኒስትሮችም ነበሩ። የጃን መኬን ልጅ ሜጋን መኬን ስለ አባቷ ማንነት ስትናገር የዩናይትድ ስቴትስን ምንነትና የፖለቲከኞቿንም ማንነት እየሰነጣጠቀች ተተነተን ነበር የሚመስለው። በአሁኑ ፕሬዝዳንት ዶናልድ ትራምፕ ላይም በውስጧ የሚንቀለቀል ቁጣ እንደሚነድ ቃላቷና የቃላቱ ኃይል የሰውነቷ መግዘፍና የመንፈሷ መናጥ ያሳብቃሉ። ውስጧ ይንሰቀሰቃል። አንደበቷ ቋጥኝ ቋጥኙን ያወርደዋል።
My father is gone. My father is gone. And my sorrow is immense.
አባቴ ሄደ፣ ሐዘኔ ብርቱ ነው
አለች ሜጋን። አባቷም ስለ ሀገራቸው የከፈሉትን ሁሉ በኩራትና በክብር ዘከረችና አሜሪካ አትኩራራም አትንጠራራም አለች።
America does not boast because she has no need to. The America of John McCain has no need to be made great again because America was always great.
አሜሪካ ጉራት ታውቅም አያስፈልጋትምና የጃን ማኬን አሜሪካ እንደገና ትልቅ መሆን አያስፈልጋትም ሁልጊዜም ትልቅ ነበረችና።
ያኔ በሐዘንና በዝክር ስርዓት ላይ መቼም ታይቶ በማይታወቅ ሁኔታ ካቴድራሉ በጭብጨባ አስተጋባ። ዛሬ እሁድ ነሐሴ 27 2010 ዓመተ ምህረት የአምስቱ ቀናት የመኬን አሸኛኘት ፍትሃትና ዝክር ተጠናቆ አስከሬናቸው በዘላ ዓለማዊ ማረፊያው ተቀምጧል። ስለ ጃን ማኬን ማንነት፣ በሀገራቸውና በዓለም ፖለቲካ ውስጥ ስለነበራቸው ቦታ፣ ስለ ውርሳቸውም እንዲያካፍሉን ብዬ ወደ ኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ወደ ዶክተር ብሩክ ኃይሉ ደወልኩኝ። የኢትዮጵያ ዲፕሎማትም ሆነው አገልግለዋል፣ የሚኖሩትም አሜሪካ ነውና እንደ ምሁርም የአሜሪካንም ፖለቲካ እየሰሩበት ናቸውና ከመጽሐፉም ከትውስታቸው
ሴናተር ጆን ማኬንን ማየው በሁለት ደረጃ ነው። አንድ ዩኒቨርሳል ቫልዩስ ይባላል። ሰው በሰውነቱ የአሜሪካ ዜጋ ነው ሳንል ካየን እንደ አንድ የዓለም ዜጋ አፍሪካዊ ኢትዮጵያዊ ምን ሆነ ብለን በዛ መሰረት ላይ ተነስተን ስናየው አላማ ያላቸው ሰው ነበሩ ነው ምለው። የራሳቸው ቫልዩስ ያላቸው ሰው ልጅ በኩል የሚያዩ አገር ወዳድ ከራሳቸው ባለ ሀገራቸውን የሚወዱ ይሄ እንግዲህ ኢትዮጵያውያን አሜሪካንም ሁሉም አይደለም። እንደገና ደግሞ የሚሰውዬ ፕሪቪሌጅ ውስጥ የተወለዱ ማለት የተለየ ፋሚሊ ቤተሰብ ውስጥ የተወለዱ ሰው ሆነው
ያው ከፍ ያለ ማህበራዊ ደረጃ ያለው በመንግስት ደረጃም ብዙ ሹመት ያላቸው ወታደራዊ ባለስልጣናት ልጅ ናቸው።
ትክክል። ሀብትና በተለይ በወታደራዊ ዓለም አባታቸው አድሚራል የነበሩ አያታቸውም አድሚራል። አድሚራል ማለት እንግዲህ በኔቪ በባህር ኃይል ሆኖ የአድሚራል ኢኩቪለንት ወይም የሱ ተጓዳኝ ማዕረግ ሙሉ ጀነራል ፎር ስታር ጀነራል ይባላል በሚሊተሪ ከሆነ ለምሳሌ በምድር ጦር በመሳሰለው።
እንደውም ከታሪካቸው እንደምንረዳው አባታቸው ጆን ማኬን የፓሲፊክ እዝ አዛዥም ነበሩ። በአንድ ወቅት
ኮማንደር ኢን ቺፍ ነበሩ። ልጃቸው ሳይጎን ሂልተን ይባላል ወይ እሱም ወደ ጥያቄ ኋላ ሊመጣ ይችላል። ታስሮ መከራውን ሳይ ሴናተር ጆን ማኬን አባትየው አሁን ባነሳው ነጥብ መሰረት የፓሲፊክ ፍሊት ኮማንደር ኢን ቺፍ ነበሩ እና እንዲህ አይነት ውስጥ የተወለዱ ሰው ናቸው። እና ምን አይነት ሰው ናቸው የምትለኝ ይሄ ወርት የሆነ ዋጋ ያለው ህይወት ኖረው ዋጋ ያለው ህይወት አሳልፈው ሀገራቸውን ከራሳቸው በላይ የሚከፍለውን ሂሳብ ከፍለው ያለፉ ሄሮ አርበኛ ታጋይ ለማለት እንደው ባጭሩ ለመግቢያ ይህን ማስቀመጥ ፈልጋለሁ እና አደንቃቸዋለሁ።
ጆን ማኬን እንግዲህ ወደ ታሪካቸው መለስ እንበልና በውትድርናው ዓለም ውስጥ ህይወታቸውን የጀመሩ ሰው ናቸው። ያው ከቤተሰቦቻቸው ቀደም ሲል እንደገለጹት በወሰዱት ውርስ ይሄ የውትድርና ህይወታቸው በተለይ በለጋ እድሜያቸው ላይ የነበረ የውትድርና ትምህርታቸውም ቆይታቸውም በቀጠለው የፖለቲካ ህይወታቸው ውስጥ ተጽዕኖ አሳድሯል ወይም ትርጉም ነበረው ብለው ያስባል አሉ ዶክተር ብሮክ?
አዎ አሁን ምትለውን ይቀበላሉ። ይሄን ምለው ምንድን ነው አንደኛ ከትልቅ ቤተሰብ መጥተው አሜሪካ ለየት የሚያደርገው ምንድን ነው አንድ ኳሊቲያቸው ቤተሰቡ ስናይ እኛም ሀገር ለምሳሌ በቅስናው ይሄን እንደሆነ አንድ ልጅ እንደውም ትልቁ እንደምታውቀው አቶ ሰለሞን ቄስ እንዲሆን ይባላል በኢትዮጵያ ባህላችን። እንደው በተወሰነ መልኩ በዛ እንዲታይ ለማለት ነው አድማጮች። በሚሊተሪ ዓለምም ያሉ ብዙ ቤተሰቦች ከቤተሰባቸው መሀል አንዱ የአባቱን ፈለግ ይከተላል እና አያታቸው ወደ ኔቪ በወጣትነት እድሜ ገብቶ እስከ አድሚራል እስከ ሙሉ አራት ፎር ስታር ጀነራል ደርሰዋል። አባታቸውም እንደዛው ፎር ስታር ደረጃ ደርሰዋል። እኚህም ማኬን በወጣት ተጋድሚያቸው በ17 በ18 ወደ ኔቪ እንደ አባትና እንደ አያታቸው ወደ ኔቪ ሪክሩትድ ሆነው ገብተው
ወደ ባህር ኃይሉ ተቀላቀሉ።
ባህር ኃይል ገብተው እስከ ካፕቴን ደረጃ ደርሰው ከዛ ነው ወደ ፖለቲካው የዞሩት። እንግዲህ ህይወታቸው ደግሞ ለየት የሚያደርገው እኚህ ሰውዬ ከሀገር ሀገር ሲዞሩ ሲንከራተቱ ማለት ይከብዳል። ለምን የሶስተኛው ዓለም ሀገር ወታደር መለዮ ለባሽ መሆንና የአሜሪካ አንድ አይደለም። ከቤዝ ሲንከራተቱ ሲዞሩ ያደጉ ሰው ናቸው። ሲወለዱ ራሳቸው ፓናማ ነው አቶ ሰለሞን የተወለዱት። ጆን ማኬን ፓናማ አሜሪካን ቤዝ ውስጥ ነው የተወለዱት።
ለዚህ ነው ለፕሬዚደንትነት ለመወዳደር እድሉን ያገኙት ማለት ነው። ምክንያቱም እሺ ይቀጥሉ በኋላ አነሳዋለሁ።
እንደውም በኋላ ታነሳው ሆነ በአሁን ባጭሩ እንደውም ለፕሬዚደንትነት መወዳደር ብቁ አይደለም ብለው አንዳንድ
እሱን ለማለት ፈልጌ ነው
ተቃዋሚዎች ልክ አንስተው ነበረ። ነገር ግን አሜሪካን ሀገር ለምሳሌ አሜሪካን በአሜሪካ ህግ መሰረት ሚሊተሪ ቤዝ አሜሪካ ሚሊተሪ ቤዝ ውስጥ
ወታደራዊ መደቧ ማለት ነው የትም ይኑር የት
ወታደር ጦር ካምፕ ውስጥ የተወለዱት የኔ ባህር ኃይል ጦር ካምፕ ፓናማ አሜሪካ ከ1999 እንደ አውሮፓ አቆጣጠር ትቆጣጠረው ነበር። ለፓናማ መንግስት ያስረከበችው የመቶ ዓመት ሊሱ አብቅቶ ነው መንግስት ያስረከበችው በጂሚ ካርተር ጊዜ ባልሳሳት እና እዛ ስለተወለዱ አውቶማቲካሊ ዜግነቱ እንደ አሜሪካ ይቆጠራሉ ናቸው። እንዴት ልበል፣ አዲስ አበባ ያለው ለምሳሌ አሜሪካን ኤምባሲ አዲስ አበባ አለ እንደምናውቀው። እዛ አንድ ልጅ ቢወለድ ዲፕሎማቶች አሉ እዛ ውስጥ እስከተወለደ ድረስ የአሜሪካ ዜግነቱ አለ።
በአሜሪካ ምድር ላይ እንደተወለደ ነው የሚቆጠረው፣
ይቆጠራል። ዲፕሎማቲክ እንትኑ ይታሰብና አሜሪካ እንደተወለደ ይቆጠራል። እና ያን ያነሱት እሳቸው ላይ ጠላቶቻቸው ያነሱት ነጥብም ውድቅና የመከነው በዛ የተነሳ ነው ለማለት ነው እንደ ባጭሩ። እና ሚሶዬ ወታደራዊ ፈለግ እንዳያትና እንዳባታቸው ተከትለው ሄዱ። ነገር ግን ይሄ ተጨናገፈው ምንድነው እርግጠኛ ያንዱ ጥያቄም ይሆናል። በቬትናም ጦርነት ጊዜ ዘምተው እዛ ብዙ ድብደባዎች ያካሄዱ ነበር። የሰሜን ቬትናምን መንግስት እና ሚሊተሪ ታርጌቶች ተመተው ይወድቃሉ በ67 ዓመተ ምህረት እንደ አውሮፓውያን አቆጣጠር። እዛም ተይዘው ለአምስት ዓመት ተኩል ፍዳቸውን ያዩ ሰው ናቸው አቶ ሰለሞን። ለዚህም ነው ሄሮ የሚባሉት፣ ለዚህም ነው አርበኛ፣ ለዚህ ነው ታጋይ የሚባል። አምስት ዓመት ተኩል መከራቸውን አይተው ብዙ ግርፊያ ብዙ ሰቆቃ ደርሶባቸው ፊታቸውም ራሱ እስካሁን ድረስ ተቃጥሏል። አውሮፕላኗ ስትቃጠል ፊታቸው ሰውነታቸው ተቃጥሏል። ብዙ ሰርጀሪ የቆዳ ሰርጀሪ አድርገው ነው ፊታቸው አሁን በጣም የተለበደና እንትን ይመስላል።
አዎ የአካል ጉዳት እንዳለባቸው በግልጽ ይታያል። በክንዳቸው አካባቢ፣ አገጫቸው አካባቢ ሁሉ ይታያል የጦሩ አሻራ።
በጣም ትክክል። ይሄን ማለቴ ነው ይሄ ሁሉ ለሀገራቸው የከፈሉት ሂሳብ ነው ለማለት ፈልጌ ነው አቶ ሰለሞን። እና በወታደሩ ህይወታቸው ይሄ እንከኖች ገጥሟቸው ከዛ ለፖለቲካ ያላቸው ፍቅር እያደገ በመምጣቱ የአሜሪካ ባህር ኃይል ላይዞን ኦር ሊዞን ኦፊሰር ወይም መኮንን ተብለው ኮንግረስ ማገልገል ጀመሩ።
አገናኝ መኮንን ማለት ነው።
አዎ አገናኝ መኮንን ሆነው ነው ኔቪን ወክለው ባህር ኃይልን ወክለው ተመደቡ። ሄሮ ስለነበሩ ብዙ ተሸላሚ ሰው የአሜሪካ ከፍተኛ ሜዳ ተሸላሚ ስለነበሩ እዛ ኮንግረስ ሆነው ነው ፖለቲካ ውስጥ ተዘፍቆ የገቡት እና የወደዱት እና በቃ አሁን ወደ ፓብሊክ ሰርቪስ ይዞራለሁ ብለው ከጥቂት ጊዜ በኋላ ወደ ፖለቲካ ህይወታቸው እስከ ዕለተ ሞታቸው ድረስ ወደ አደረሳቸው ወደ 40 ዓመት ገደማ ሀገራቸውን ሳያሰልሱ በትጋት ሲሰሩ ያው በካንሰር አመት ከተሰቃዩ በኋላ ለሞት በቅተዋል ማለት ነው።
እንግዲህ ዶክተር ብሩክ የ20ኛው መቶ ክፍለ ዘመን የዓለምን ታሪክ ስንመለከት በአብዛኛው የአሜሪካ ታሪክ ነው ማለት ይቻላል። በብዙ ቦታ ላይ የአሜሪካ ያላት እጅ፣ አሜሪካ ያላት ተጽዕኖ ጉልህ ነው። ብዙውን ነገር የተቀረጸው በአሜሪካ መንገድ፣ በአሜሪካ ፍላጎት፣ በካፒቶል ሂል ፍላጎት፣ በዋይት ሀውስ ፍላጎት ነው ማለት ይቻላል። ከነዚህ ከአሜሪካ እሴቶች ጋር ተጣጥመው እንዲቀረጽ ነው የሚደረገው። ካለበለዚያ ብዙ የደረሱ ሁኔታዎችን እናውቃለን በክፉም በበጎም። እና ሴናተር መኬን ለስድስት ተከታታይ የምርጫ ዘመናት እየተመረጡ ሲያገለግሉ ህግ ቀራጭ ነበሩ እኚህ ሰውዬ። መኬን ይሰጧቸው የነበሩ ድምጾች መኬን ያስተጋቧቸው የነበሩ አቋሞች በዚህ በዓለም ፖለቲካ ውስጥ ኢትዮጵያንም ጨምሮ ማለት ነው ምን ትርጉም ነበረው?
በጣም በጣም ሰፊ ትርጉም አለው። እኚህ ሰውዬ ባለፉት 40 ከዛም በላይ ዓመታት አገላቸውን ሲያገለግሉ ሴናተር ሆኖ ብቻ 35 ዓመት በላይ አላቸው። እንደገና የሎወር ሀውሱ የታችኛው ቤት ሬፕሬዘንታቲቭ ሆነው አሪዞና ሁለቴ ተርም አገልግለዋል። እና በዛን እንትናቸው ፓርቲ አፊሊዬሽናቸው ፓርቲ አቋማቸው ሪፐብሊካን ናቸው። ኮንሰርቫቲቭ አመለካከት ነው ያላቸው በፎረን ፖሊሲ ውጭ ግንኙነትን በተመለከተ። ነገር ግን እኚህ ሰውዬ በጣም በጣም የተለዩ ሰው ኳሊቲ ያላቸው ሰው ናቸው። እንዴት ቢባል ማቭሪክም ይባላሉ። ማቭሪክ ነው የሚባሉት እንደውም ቅጽል ስማቸው።
ወጣ ያለ በአስተሳሰቡ ነጻነት ያለው ማንም ላይ ተገን የማይጥል እንደማለት ነው።
በጣም ሪፐብሊካን ስለሆነ የሪፐብሊካንን ሀሳብና አቋም በፋይናንሱ፣ በኢኮኖሚው፣ በዲስተንስ ፎረን ፖሊሲ ሁልጊዜ ድምፅ ይሰጣሉ ማለት አይደለም። ማቭሪክ እንደውም ካልክ እንደ ሳስብ ነበር ሆነ ኢንተርቪዋችን ሳገናዘብ ማቭሪክ በእኛ ሀገር ቋንቋ በአማርኛችን ምን እንለዋለን የሚለውን አቶ መብረቁ ማለት ፈለጉ። መብረቁ ማለት ደንደር ነው። ለምን ብትለኝ እንግዲህ ልሞክር ለማስረዳ። መብረቁ ማለት መብረቅ የት እንደሚመታ አይታወቅም፣ ሲመታህ ነው የምታውቀው። ሰውየው አቋማቸውን እስከ መጨረሻው ደቂቃ ድረስ አንዳንድ ጊዜ ሴኔት በሚደረጉ ክርክሮችና ድምፅ ሲሰጥ ነው ሰው በጉጉት እሳቸው ላይ አይኑ ሁሉ አተኩሮ የሚመለከተው። ላስታውሱ የመጨረሻውን ምሳሌ የኦባማ አፎርደብል ሄልት ኬር
የጤና ህጋቸው ማለት ነው ኦባማ ኬር ተብሎ የሚታወቀው።
አዎ ፕሬዚደንት ትራምፕ ከመጡ ጀምሮ እሱን ለማፍረስ ልበልህ ወይም ለመሳብ ውድሮ ለማድረግና ቶታሊ ካንስል ወይ ለመሰረዝ በሚደረገው ትግል መጨረሻ ላይ እንዲከስም ያደረጉት እሳቸው ናቸው።
አሁን የመጨረሻው ድምፅ እሳቸው ነበረ።
አዎ ትክክል። ለዚህም ነው የሚስተር ትራምፕን ውርጅብኝ ከመስመር የወጣ ንግግር ያገጠጠ ንግግርና ስድብ ሁሉ እንካስል አንተ አንተ ብሎ ሄሮ አንተ ብሎ አርበኛ አንተ ብሎ ታጋይ እስከ ማለት ደረሻ እና እስከ ማንቋሸሽ ያደረሳቸውም የዛ ውጤት ነው። መብረቁ የሚመላቸውም ለዚሁ ነው። እስከ መጨረሻው ደቂቃ ድረስ አቋማቸውም እንደሆነ አይታወቅም። እንደ ሴናተር ፋይንጎልድ ጋር ለምሳሌ ፓርቲ ካምፔን ሪፎርምን ለማድረግ ሪፐብሊካኖች እግዚኦ ሲሉ ከዲሞክራት ናቸው ሴናተር ፋይንጎልድ አሁን ለዊስኮንሰን ታውቁ ሰናተር ነበሩ የዲሞክራት ጠንካራ ሰናተር ነበሩ ከፍሳቸው ጋር ለየት ያለ አድርገዋል ከጆሊ በርማን ጋርም በክላይሜት ኢሹ ክላይሜት እንግዲህ ታቃለች
ባየር ንብረት ለውጥ ጉዳይ ላይ ማለት ነው
አዎ ባየር ንብረት ለውጥ ላይ ዲሞክራቶች ናቸው ሞር ፕሮግሬሲቭ ተራማጅ ሆኑት ከነሱ ጋር የቆሙበት ነጥቦች አለና እርግጥ ስንመደባቸው ሪፐብሊካን ሆኖ ቢሞቱም በአቋማቸው ግን ኮንሸሳቸው ይባላል ህሊናቸው ያመኑበት ከአሜሪካ ቫልዩ ጋር የሚጣረስ ጉዳይ ከሆነ በምንም አይነት ድምጽ አይሰጡም የአሜሪካን ህዝብን ያስቀደመ በዚህ የተነሳ ነው በጣም የተለዩ ፖለቲከኛ የሚባሉ
በነገራችን ላይ የእሳቸውን የቀብር ስነ ስርዓት ስከታተል ነበርና ፕሬዚደንት ኦባማ ስለሳቸው ሲናገሩ አሁን እርሱ የተናገሩትን ነገር ብለዋል ዶክተር ብሩክ አንፕሬዲክታብል ነበሩ የት ጋር ይወድቃሉ ተብለው የማይገመት ሰው ነበሩና እምነታቸውም ጠንካራ የነበረ ሰው ነበሩ ለሚያምኑበት ነገር ብለው ሲመሰክሩላቸው ነበር ተቃዋሚያቸው ተቀናቃኛቸው ማለት ነው
ትክክል ይሄ ነው አንፕሬዲክታብል የሚያሰኘው ይሄን ትክክል እንደው ጥሩ አስቀምጣዋል ይሄ ነው ኦባማ ስለሆነ አይደለም የሚቃወሙት በፕሪንሲፕል በመርህ ደረጃ ሪፐብሊካኖች ብዙ ጊዜ ጥርስ ነክሱባቸው ነበር ለምን በጅምላ ልበል የራሳቸውን ኮንሽስ ሊና ወደ ጎን አድርገው ለፓርቲ ከኔ በላይ ነው የሚል አቋም ነው ብዙ ፓርቲዎች በመላው ዓለም የሚደረገው እሳቸው ግን አዎ ፓርቲን አከብራለሁ ነገር ግን ፓርቲ እኔ በማምንበት አላማ ካልሄደ ግን ተቃዋሚ ተፎካካሪ ፓርቲ የተሻለ ሐሳብ ካመጣ ከሱ ጋር ማልቆምበት ምንም ምክንያት የለም በሚል ከኦባማ ጋር በመስራት ይታወቃሉ ከጆርጅ ቡሽ ጋርም በመስራት ይታወቃሉ እንግዲህ እነዚህ ሁለት ፕሬዝዳንቶች ናቸው የቀድሞ ፕሬዝዳንቶች ቁልፍ ንግግር እንዲያደርጉ በንዟዚያቸው የጋበዟቸው አሁን ያልከውን ይህም ስከታተል ነበር እስካሁን አደጋ እንግዲህ ማን ነው የተቃዋሚ ተፎካካሪ ፓርቲ ኦባማ ዲሞክራት ናቸው ማንንም አይጋብዝም እንዲህ አይነት ፕሪንሲፕል ምሳሌ የሚያሳየን ይሄ ነው በአላማ ደረጃ ነው ሰውን የሚያውት ሁሉን በእኩል ነው የሚያውት በአንፃሩ ደግሞ ለምሳሌ ፕሬዝዳንት ትራምፕን በተመለከተ እኛ ጋር መቃብሬ ላይ እንዳይቆም ይባላል ምንም ቀልድ ሊመስል ይችላል ብለው አልተገኙም ዛሬ እንዳይደርስ ነው ያሉት ለምን አሜሪካንን እሴቶች እየተወረወሩ ናቸው የአሜሪካ ቫልዩስ አገርን ማስቀደም ይግልጥም ሳይሆን በሰምን ማስቀደም ይሄንን በተመለከተ በትራምፕ ላይ ትልቅ ቅሬታ ነበራቸው እንግዲህ ከስድቡ በተቀደም ባነሳው ስድብ አለ ከስድቡ ተጨማሪ ማለት ነው ያን ሀልን ካትናንት ያየው ሙልጭ አርገ መስደብ ሁኔታ ገጥሟቸዋልና ያልተገኘ ሰው ቢኖር ዛሬ የአሜሪካ አንቱ የተባለ ስልጣን ላይ ያሉ የነበሩ አርባሃና ሄንሪ ኪሲንገርን ድረስ ያሉትን ሰዎች እናወዳደር ሁሉም በነቂስ ነው ወጣው የአሜሪካው አንቱ የተባለው ስልጣን ላይ ነበርና አሁንም ያለ ነገር ግን እንዲመጣ አልፈልግም ብሎ እንዲነገር አድርጎ በግልጽ ነው ጨዋታቸው ፕሬዝዳንት ትራምፕ እንዳይገኙ ብሎ ወስነዋል በማንኛውም ቀብር ላይና ሴሪሞኒዎች ላይ እና ይሄም ያሳየ የፕሪንሲፕል ሰው ናቸው ሀገራችን የምትሄድበት አካሄድና አቅጣጫ ከመስመር የወጣ ነውና ለዚህ ኃላፊነት እንደ ካፕቴን ምክንያቱም ፕሬዝዳንት እንደ ካፕቴን ማለት ነው መርከቢቷን የሚመራ ወደ በጎም ወደ መጥፎ ፕሬዝዳንቱ ነው ኃላፊነት ያለበት ሀገር ያለችበት አቅጣጫ ተገቢ አቅጣጫ አሁን ያለው መሪ ይዟት ስለማይራመድ ይሄ ደግሞ ህልናዬ ስለማይቀበል እንዲህ አይነት ሰው እኔ መቃብር እንዲቆም አልፈልግም ብሎ አቋም ወሰዱ ናቸው ለማለት ነው እና ይሄ ነው ለየት የሚያደርጋቸው ሌላ ለየት የሚያደርጋቸውን ነጥብ አነሳለሁ የአድሚራል ልጅ የአራት ስታር ጀነራል ኢኩቪለንት ማለት የአድሚራል ልጅ ሆነ አባታቸው በወቅቱ የአሜሪካ የፓሲፊክ ፍሊት ኮማንደር ቺፍ መሆናቸውን ሰሜን ቬትናሚዞች ይረዳሉ ይህን ሲረዱ እሳቸውን እንደ ቺፍ አድርገው ለመጠቀም ከአሜሪካ ጋር ግንኙነታቸውንና አንዳንድ ኮንዲሽን በማቅረብ የተሻለ ሁኔታ ለመፍጠር ሰሜን ቬትናም መንግስት ያኔ ጥያቄ አቅርቦ ልጃችሁን እንፈታለን ብለው መልዕክት አስላኩ ለኪሲንገር ኪሲንገር ነበሩ ያኔ ኔጎሽየት የሚያደርጉ
እሳቸውም አስታውሰዋል በዛሬው ስነስርዓት ላይ
ግሩም አድርገው ምን ምላሽ ነው ጆን ማኬን የሰጠው እኔ እዚህ ያሉ ጓደኞቼ ተራ ዜጎች ሌሎችም የታሰሩ አሜሪካኖች አሉ እንደዚሁ ካፕቸር ሊሆኑ ወታደሮች ፕሪዝነርስ ኦፍ ዎር
የጦር እስረኞች አብረዋቸው
የጦር እስረኞች ትክክል እነሱ ከነሱ ጋር አብሬ ነው የምለቀቀው እንጂ እኔ አባቴን ትክሻ አድርጌ የሚመጣው ጥያቄ አልቀበልም ብሎ ለኪሲንገር ሁሉ እንዲደርስ አድርጉ ማድረጉን ኪሲንገር ዛሬ በግልጽ አስቀምጠውታል እና ጆን ማኬን ማለት እንዲህ አይነት ሰው ነው ሰውን በሰውነቱ የሚያይ ኦባማ ለምሳሌ እንደምታስታውሰው ኦባማ ሲሰደብ ከኦባማ ጋር ፕሬዚደንሻል ካንዲዴት ሆኖ ሪፐብሊካንን ወክለው ሲከራከሩ አንድ ሴትዮ ዛሬም ኦባማን ትቶታል እንደምታስታውሰው ንግግሩ ላይ ይሄ ሰውዬ አረብ ነው ይሄ ሰውዬ እስላም ነው ይሄ ሰውዬ አሜሪካዊ አይደለም አረ እንዲህ ነው ጸጉረ ልውጥ ይባላል የእኛ ሰው አይደለም ምን ሆኖ ይቅርታ አድርጉልኝ እናቴ ይሄ ትክክል አይደለም ኦባማ ክብር ያለው የቤተሰብ ኃላፊ እንዳንቺው እንደኔው እንደሁላችንም ንጹህ ትክክለኛ ዜጋ ህግ አክባሪ የኔ ተቀናቃኝ ፓርቲ መሪ ሆኖ ከኔ ጋር ተቀናቅኖ እንፋለማለን በሐሳብ እንጂ በመርህ ደረጃ እንጂ አንቺ ምትሆን አይደለም ብሎ ያናህል ለፕሪንሲፕል ሽንቱን ከተረው የሚዋጉ ሰው ናቸው ለማለት ነው።
ይሄንን የቀደሙን ጥያቄ በአለም ፖለቲካ ውስጥ የነበረውን የጃን ማኬንን ጥያቄ አነሳ ሁሉት ዶክተር ብሩክ እርሶ የፖለቲካ ሳይንስ ምሁር ብቻ ሳይሆኑ መምህርም ብቻ ሳይሆኑ ዲፕሎማትም ሆነው ያገለገሉ ሰው ስለነበሩ ነው በተለያዩ መድረኮች ላይ በተለያዩ አጋጣሚዎች ከተባበሩት መንግስታት ድርጅት ጀምሮ እስከ ዋሽንግተን ዲሲ የኢትዮጵያ ኤምባሲ ድረስና በቅርብ ሊያውቁ ይችላሉ በቅርብ ሊመሰክሩ ይችላሉ።
ሶስት ነጥቦች ልሰጥ ይችላሉ። ኦኬ
እሺ።
ፎረን ፖሊሲውን በተመለከተ ኢራክ ላይ ለምሳሌ በጣም ጽኑ በአለም ደረጃ ዲሞክራሲ በአለም እንዲስፋፋ ጽኑ አቋም ነበራቸው። የአሜሪካን አይነት ዲሞክራሲ ማለት ነው ሊበራል ዲሞክራሲ ሴናተር ማኬን የሰው ልጅ መብት ረገጣ እንዲቆም እሳቸው እስረኛ ሆነው ብዙ በደል ስለደረሰባቸው አንደኛ ደረጃ ከአሜሪካ የፖለቲካ ኤሊቶች ግንባር ቀደም በሂውማን ራይትስ በፕሬስ ነጻነት በመሳሰሉት የታሰሩ ጋዜጠኞች እንዲፈቱ የታሰሩ ፖለቲካ ፓርቲ ተቃዋሚዎች እንዲፈቱ በርማ ማይንማር ያኔ አሁን መሪ ሆና ተመርጣለች ከእስር ቤት ወጥታ በመላ
አን ሳን ሱቺ ማለት ነው
አንሳንሶችን ትክክል የመሳሰሉትን ሰዎች ጥኑ ሆነው ጥኑ ወገባቸውን ይዘው የሚከራከሩ ለፕሪንሲፕል እሳቸው ናቸው። ዲሞክራሲ በህግ ስር መተዳደርን ሩል ኦፍ ሎ ፕሬስ ነጻነትን እና ህገ መንግስታዊ አመራርን እና ደግሞ ነጻ ምርጫ በተመለከተ ጽኑ አቋም ያላቸው በዚህ ነው በአንደኛ ደረጃ የሚታወቁት። ሁለተኛ አሜሪካ ሆና መቀጠል የምትችለው እንደገና አሜሪካ የነጻው ዓለም ፍሪ ወርልድ መሪ ሆና የምትቀጥለው እንደ አዛይ ሳይሆን እንደ ፓርትነር ሆና ከኔቶ ጋር ከመራ
እንደ አጋር እንደ ወዳጅ ሆና ነው መቀጠል የምትችለው።
እንደ አጋር ወዳጅ ሆና ነው
ሴቶቿን በማሻሻልና ሴቶቿን በመሸጥ ነው አብራ ማሸነፍ የምትችለው።
ከኔቶ ሀገሮች ጋር ከመሳሰሉት ጋር በህብረት አብረን በቅንጅት አክብረናቸው እያከበሩ ስንሰራ እንጂ እያንጓደጥን እነሱ ሎሌ እኛ ገዢ ጌታ ሆነን አይደለም በሚል ጽኑ የሆነ አቋም ነው ያላቸው። አሁን ለምሳሌ ፕሬዚደንት ትራምፕም ከመጡ በኋላ ስልክ አንስተው ቀጥታ ነው ከነ ጀርመን ካንስለር አንጀላ ሜርክል ጋር የሚተዋወሉት፣ ከካናዳ መሪው ጋር የሚተዋወሉት፣ ከፈረንሳዊ መሪ ጋር የሚተዋወሉት ያና ተደማጭነት ያላቸው ሰው ናቸው ነው ማለት ነው። እንግሊዝ መሪ ጋር ፕራይም ሚኒስትር ሜይና ከእሷን በፊት የነበረው ጋር ካምረን ጋር የሚነጋገሩት ኤኒታይም በሩ ይከፍትላቸዋል። ኤኒታይም ምክር ሲጠይቁ እሳቸው ነው የሚደወልላቸው። ያን ያህል ክብደት ክላውት ያላቸው ሰው ናቸው። ለምን አሁን በትራምፕ አስተዳደር ትንሽ ነገር የተመስመር ቢወጣም ግድ የላቸውም በትዕግስት ጠብቁ፣ አሁንም ቢሆን አትርሱ፣ ዴሞክራቲክ አገር ነው ያለን፣ ሶስት አመት የቀረ ሁለት አመት ነው እያሉ ይነግሯቸዋል። እኚህ ሰው እየገብተዋል፣ እኚህ ሰው እየመውጣታቸው አይቀርም 45ኛው ፕሬዝዳንት ማለት። እኛ ግን ለእናንተ ያለው የእኛ ህብረትና የእኛ ግን አጋርነት ጊዜም አይለውጠው የአንድ ፕሬዝዳንት መመረጥና እሱ የሚወስደው አቋም ኔጋቲቭ ቢሆንም ይሄ አበላሽቶም በሚል አንደኛ ተከራካሪ እሳቸው ናቸው። ሌላ ነጥብ በኢራክ ላይ አሜሪካ ጦርነቱን ከገባች በኋላ ወዲያው ከተረዱት መካከል የአሜሪካ መሪዎች አንደኛዎቻቸው ናቸው። በዚህ ይታወቃሉ። ሌላ በኢራን ኬዝ ነው። ኢራኖችን ጠንከር ያለ ፈርጠም ያለ አሜሪካ ግፊት መደረግን ቢያምሩበትም ቅሉ ግፊት ብቻ ሳይሆን በኔጎሺዬሽን ስኪልፉል በሆነ
በድርድር ማለት ነው
በድርድር እና ደግሞ ብልህ በሆነ ንግግር ድርድር ኢራኖችን መሰብሰብ ወዲህ ማምጣት እንችላለን ጡንቻችን ሳናላላ በሚል የእሳቸው ፖለቲካ በዚህ የታወቁ ናቸው። ሰሜን ኮሪያም እንደዛው ነው። በጡንቻ ፖለቲካ ሳይሆን በዘዴ መንቀሳቀስ አለብን የሚል እና አፍሪካንን በተመለከተ አፍሪካ ሀገሮችን የአሜሪካ አጋር ሊሆኑ ይችላሉ በሚል በፎረን ኤድ በመሳሰለው ወታደራዊ መሳሪያ ብቻ ሳይሆን አፍሪካ አጋርም ልትሆን ትችላለች። ኤዥያ ሀገሮችን ጃፓንን፣ ማሌዥያን ሁሉንም በዚህ መልክ በጥበብ የያዙ ሰው ነበሩ። በዛም አድናቆት ያተረፉ ሰው ናቸው እና ይሄ የአሜሪካን ሀገር ፎረን ፖሊሲው ፕሬዚደንቱ በህገ መንግስቱ ግንባር ቀደም ሆኖ ቢመራውም የሴኔቱ አካል በተለይ ኢንተርናሽናል ሪሌሽንስ ኮሚቴው ፎረን ሪሌሽንስ ኮሚቴው እና ደግሞ እሳቸው የሚመሩት የአርምድ ሰርቪስስ ኮሚቴ ቸርማን ነበሩ። ለብዙ አመት እስከ ሞቱ ድረስ ቸርማን ናቸው። የአሜሪካንን ፔንታጎን የአሜሪካንን ሰራዊት በጀቱን ትጥቁን ወታደሩን ስለነበሩ እየተከታተሉ ከመከላከያ ሚኒስትሩ ጋር ቀን በቀን እየተከታተሉ የሚሰሩ የሚያሰሩ እሳቸው ነበሩ። ኔቶ ላይ ለምሳሌ ሁልጊዜ በየአመቱ ኔቶን በተመለከተ ስብሰባ ላይ ይገኛሉ። ፕሬዚደንቱ ብቻ ሳይሆን እሳቸው ኮልፍ ሶስሎ
የወታደራዊ ኮሚቴውም ሊቀመንበር ናቸው።
እንደምንም አርሚ ሰርቪስ የወታደሮች ሊቀመንበር
የጦር ኮሚቴው
እንደገና ይሄ አመታዊ አለ ሚንሽነር ሴኩሪቲ ኮንፈረንስ የሚባል ሙኒክ ጀርመን ሀገር የሚደረገው እሳቸው አንደኛ ፎረን ፖሊሲ አሜሪካን ይሄን ይመስላል ብለው የሚያብራሩ የአሜሪካንንም በምዕራብ አውሮፓዎችም አረፓውኖችም ኔቶ አባሎችም ሌሎችም ጠንከር ብለው አሜሪካንን ሲወርፉ ሲገፉ የአሜሪካንን አቋም በደም ያብራሩ አሁን እንኳን ትራምፕ ስልጣን ላይ ከመጡ ጀምሮ እሳቸው ናቸው። እና የእሳቸው አስተዋጽኦ በዓለም ደረጃ ዲሞክራሲ እንዲጠናከር እንዲስፋፋ የህግ መተዳደር በመላው ዓለም እንዲስፋፋ ነጻ ፕሬስ እንዲመጣ ጁዲሽሪው የፍትህ አካሉ ከፖለቲካ ተሿሚዎች ከኤግዜኪቲቭ ከስራ አስፈጻሚው መለየት እንዳለበት የአፍሪካ ሀገሮች በደል ሲበዛ በሂውማን ራይትስ በዲሞክራሲዎች ሆኖ እንግዲህ ሪፐብሊካን ናቸው ዲሞክራሲዎች ናቸው ብዙ ጊዜ የእናነሳ አቋም ያራምዱ።
አዎ ወደ ውጪ የሚያዩት ብዙ ጊዜ ዲሞክራሲዎች ናቸው ልክ ነው። እነዚህ ኮንሰርቫቲቭ አቋም ያላቸው
ትክክል ማብሪክ የሚባሉት በዛ የተነሳ ነው የተለየ አቋም ነበራቸው። እና ይሄን ይመስላል የሳቸው አቋም ፎረን ፖሊሲ በአለም ደረጃ ላይ በተመለከተ።
ዶክተር ብሩክ በነገራችን ላይ አሁን ቅድም ሲነግሩኝ 45ኛው ፕሬዚደንት ብለው ነበር የጠሩልኝ ስለ ፕሬዚደንት ትራምፕ ሲና ገሩና ምን ተዛለኝ በዚህ በሴነተር ማኬን ያሸኛኘት ስነ ስርዓት ላይ አሪዞና ውስጥ በተካሄደውም ሆነ ካፒቶል ሂል ውስጥ በተሰናዳው እንደዚሁም ብሔራዊ ካቴድራል ውስጥ በተካሄደው ሙሉን ስነ ስርዓት ስከታተል በካፒቶል ሂል ላይ በተደረገው ስነ ስርዓት ምክትል ፕሬዚደንት ማይክ ፔንስ በተናገሩበት ጊዜ የፕሬዚደንት ዶናልድ ትራምፕን ስም ከመጥራታቸው በስተቀር ማንንም የፕሬዚደንት ዶናልድ ትራምፕን ስም አልጠራም በየትኛውም መድረክ ላይ። ነገር ግን በንግግሮቻቸው ውስጥ ሁሉ ፕሬዚደንት ዶናልድ ትራምፕ ነበሩ። ይሄንን አስተውለዋል?
በሚገባ በውስጥ ዘ ነው የሚባለው በሀገራችን ባህል ያባ በውስጥ ዘ ልጅቷ ሜገን ጀመራ ተናጋሪ ሜገን
ነበረች
ሜገን ማኬን በነገራችን ላይ እንዳንተ ባለሙያ የተዋጣላት ጋዜጠኛ ናት። የእሷን ሬዲዮ ፕሮግራሞች በአሜሪካ በሚሊዮኖች ይከታተላሉ። ተፈጥሯ ኢንክሊኔሽኗ ወደ ሚዲያ ነውና ኮንሰርቫቲቭ ናት። ሪፐብሊካን ናት
እንዳባቷ።
አዎ ወግ አጥባቂ ናት፣ ግን እንዳባቷ ማብሪክ ናት። እሷ መለስተኛ ማብሪክ ናት፣
ታስታውቃለች።
መብረቅ ናት፣ ነጻ ሰው ናት። እንዳባቷ ነጻ አሳሰብ ያላት እሷ በግልጽ ናት ያስቀመጠችው። ከተናጋሪዎች መካከል የእሷ በጣም በጣም እንደ ጦር ወጋ ሳይሆን በደንብ ነው ፕሬዚደንት ትራምፕን የነካቸው ለማለት ዘፍራለሁ ንግግሯን እንዳዳመጥኩት። እሷ የምትለው በአሁኑ ወቅት አሜሪካ ይሄ ነው የማይባል ችግር ውስጥ እንዳለች የአሜሪካ አባቷ የኖረበትም የሞተበትም ቫሊዩ ያለው አገር መውደድን አገርን ማገልገል እንጂ አገር ላይ መገልገል የአባቷ ጠባይ ያልነበረው ሁሉ አሁን ተገላብጦ ይህ አይነት ነገሮች እንደሚከሰቱ ይህንን ግን በጽናት እንደ መታገል እንዳለብን ነው ያቀረበችው። እንደ አገር መቀጠል ካስፈለግን ይሄ ቫልዩ የተሸረሸረ ያለውን ቫልዩ ማስተካከል አለብን ብላ ተናገረችው። እንዲያውም እንደምታውቀው የትራምፕ መፈክር ሜክ አሜሪካ ግሬት አገን ነው እና አሜሪካን እንደገና
ታላቅ ማድረግ።
ሜገን ምን አለች? አሜሪካን እንደገና ታላቅ ማድረግ አያስፈልግም፣ አሜሪካ ሁልጊዜ ታላቅ ነበረች፣ አሁንም ናት፣ ወደፊትም ናት ብላ ነው የወረፈቻቸው። በመቀጠልም ሄንሪ ኪሲንጀርም በጣም በስልናች በሆነ አካዳሚክ በሆነ አቀራረብ ምን ያህል አሜሪካ ፎረን ፖሊሲ የውጭ ግንኙነት ሪስክ ላይ እና ቻሌንጅ እንደገጠመው፣ ነገር ግን ይሄም ትራንዚቲየሪ ማለት ጊዜያዊ እንደሆነ ያንን በጥንካሬ ሁሉ መስራት እንዳለበት ተናግረዋል። ፕሬዚደንት ቡሽም መለስ ባለ ሁኔታ ተናግረዋል። የፕሬዚደንት ኦባማ ነው ከሜገን ቀጥሎ ጠንከር ያለ በደንብ የሰላ ነጥቦች ያቀረቡት። በነገራችን ላይ አቶ ሰለሞን ምን ያህል አሜሪካ በሳል ንግግር በመሪ ደረጃ ሰው እንደናፈቀው ሰሞኑን ሲጻፍ ነበር። ቡሽ ፕሬዚደንት ሆነው ትንሽ ይሳቅባቸው ነበር። ለምን አይችልም አንደበተ ርቱዕ አይደለም ጨዋ ሰው ቢሆንም ሃይማኖተኛ ቢሆንም እየተባለ ይሳቅበት ነበር። ኦባማ ናቸው አስፈንጥረው የአንድን መሪ ኳሊቲ ወደ ዳመና ያወሰዱ ወደ ክላውድ ናይ እንደሚባለው እና አዎ ምን ያህል አመት ተኩል አለፈ የአሜሪካ ህብረተሰብ አንድ በተርቱ የረቀቀ ንግግር መርህ ላይ የተመሰረተ ነገሮችን የሚያገናዝ ነገሮችን እያያያዘ በታሪክ እያንተራሰ የወደፊቱ የሚያገናዝ ንግግር ጠፍቶ በቃ በአጀክቲቭ ነው ንግግሩ ሁሉ የሆነው በፕሬዝደንት ትራምፕ አመራር
በቅጽሎች ምሳሌ
ትልቅ ነን ትንሽ ነን ቢጫ ነው ቀይ ነው ቀለም ቅጽል እንትን ማለት ነው ምን ያህል ልዩነቱ ይሰማሃል ሰው ምን ያህል በእንድምታ እንደሚያዳምጥ ምን ያህል የረቀቀ ንግግር እንደሚናገሩ ያ ምን ያህል አሁን ባዶ እንደሆነ በዛ ደረጃ የተሰማኝ እኔ በግሌ እዚህ አገር እንደዚህ አገር ነዋሪ እና ፕሬዝደንት ኦባማ በደንብ ነው እንትን ያሉት ከፓርቲ ፖለቲክስ በላይ ራሳቸውን ከፍ አድርገው በአገር ጉዳይ እንቀሳቀሱ ሰው እንደነበሩ ማኬን አሁን ግን ምናየው በፓርቲ ስም ብዙ ውዥንብሮችና የአገሪቷ እሴቶች እየተበላሹ እንደሆነ እኔን ራሱ ዲፌንድ እንዴት እንዳደረገኝ ምሳሌ አንስቷል። ለምሳሌ እንደምታስታውሰው ኦባማ ደግሞ በሌላ ጊዜ ፓትሪዮት አይደለም ተብሎ ጥያቄ ምልክት ተደርጎበት ነበር። ፓትሪዮት አይደለም ማለት አገሩን አይወድም። አገሩን አይወድም ተብዬ በመወቀስበት ጊዜ እኔን ሽንጡን ገትሮ ይታገልልኝ ነበረ። ይህን ሲታገልልኝ ግን ለኦባማ ብቻ ብሎ አይደለም። ይህን ሲታገል የነበረው አገራችን ባላት ቫልዩ ነው። እኔን አዝ አን ኢንዲቪጁዋል አክብሮኛል፣ አመሰግነዋለሁ እንደ ግለሰብ። ግን ከኔ በላይ ደግሞ የሱ መልእክት የጆን ማኬን መልእክት ማንም ሰው ማንም ዘሩ፣ ጾታው፣ ሃይማኖቱ መታየት የለበትም። ሁላችንም እኩል ነን። ማን ነው የአንድ ሀገር ፓትሪዮት ነህ አይደለም ብሎ የሚጠቆመው ጣት መጠቆሙን ልብ የሚለውን እኔን ዲፌንድ ያደረገኝ ሰው ነበር። እና ኢኳሊቲ ፎር ኦል እና የአሜሪካ ቫልዩ መመለስ አለባት የሚል ነበር የኦባማ መልእክት። እና በዚህ የአሜሪካ ቫልዩን በማስጠበቅ ሂደት ማኬን እድሜ ልካቸውን እስከ ለደሞታቸው ድረስ የአሜሪካን ቫልዩ ማስጠበቅ ድረስ ይሄ ነው የማይባል አስተዋጽኦ እንዳደረጉና የማኬንን ህልምና ቫልዩ ይዘን ማስተካከል አለብን፣ ይሄ ጉዳይ መስተካከል አለበት በሚል በግልጽ ነው የትረምፕን አስተዳደር የጎሸሙት ማለት ይችላል።
በእነዚህ ስነ ስርዓቶች፣ የሴነተር ማኬን አሸኛኘት ስነ ስርዓቶች ውስጥ አልፎ አልፎ የሰማዋቸው አንዳንድ ጥቅሶችም ነበሩ፣ አባባሎችም ነበሩ፣ ስለሳቸውም የሚናገሩ ሰዎች ነበሩ። እና ስለ ማኬን ሲናገሩ እንደ ማኬን አይነት ሰው ሁለተኛ አናይም የሚሉ መልእክቶችን ሰምቻለሁኝ ከአንዳንድ ተናጋሪዎች። እርሶ እንደ ማኬን አይነት ነው የማኬን ፈለግ ይቀጥላል ብለው ተስፋ የሚጥሉበት ፖለቲከኛ ወይም የፖለቲካ አካሄድ አለ በአሁኑ የዩናይትድ ስቴትስ ፖለቲካ አያያዝ?
ይሄ የአሜሪካ ስርዓት የሚገርም ስርዓት ነው። እርግጥ ወደኋላ የመጎተት ሁኔታ ያለፈው ሁለት አመት ታይቷል። ነገሮች ትንሽ መስመር እየወጡ እየተበላሹ እየሄደ ነው። ነገር ግን በአሜሪካ ታሪክ ብዙ ችግሮች ገጥመዋቸዋል። ለምሳሌ ወንድምና ወንድሙን ተዋግተዋል። አሜሪካን ሲቪል ወር ማለት ነው። በአሜሪካ በጦርነቱ ጊዜ ባርነት ነጻ አውጡ አያውጡ በሚለው ነገራችን ላይ 500,000 በላይ ነው ወንድምና ወንድሙን የተገዳደሉት የደቡብ ስቴቶች እና የሰሜን ስቴቶች
በፕሬዚደንት ሊንከን ዘመን ማለት ነው።
ትክክል። በሊንከን ጊዜ ከ1861 እስከ 65 እንደ አውሮፓ አቆጣጠር። ትክክል። በቬትናም የሞተው አሜሪካዊ ባይገርምህ 50,000 ነው። አካል የተጎዳውን ሳንቁጥር እሱ በመቶ ሺህ ነው።
ጉዳተኛ ነው።
ከጉዳተኞችም እና የአሜሪካ ቫልዩ ተመልሶ እንደገና ይመጣል ባይ ነኝ። አሁን እንዲያውም እንዲያስቡበት ያደረጋቸው ነው የመሰለኝ። ማለት ይሄ ሁልጊዜ በእጅ የተያዘ ወርቅ እንደ መዳብ ይቆጠራል እንደሚባለው ይሄ ጥሩ ትኩረት ያልሰጡት ቫልዩቸው ምን ያህል እየተጎዳ በአሁኑ አስተዳደር እንደመጣ እየተገነዘቡ በእልህ እና በቁጭት ነው ሰው እየተንቀሳቀሰ ያለው። ዩኒቨርሲቲም አካባቢ ምርጫም አካባቢ አሁን ሰሞኑን ምርጫዎች ነበሩ፣ ፕራይመሪስ እናንተም ዘግባችሁ።
አዎ፣ የፓርቲው የምርጫ ዝግጅት ከጥቂት ሳምንታት በኋላ ለሚካሄደው ምርጫ ማለት ነው።
ለኖቬምበር ምርጫ ከሰባ ቀን በኋላ ኖቬምበር 4-6 ላይ ምርጫ ይደረጋል።
የአማካይ ዘመን ምርጫ ይባላል።
አዎ። እና በብዛት እያሸንፉ የምናየው ዲሞክራቶች ነው ያለ ጥርጥር ኖቬምበር ላይ በእኛ ህዳር ማለት ነው ህዳር 7-6 ላይ የሚደረገው ምርጫ ላይ ዲሞክራቶቹ ብዙ ወንበር እንደሚያሸንፉ ፕሪዲክሽኑ እንደዛ ነው። እንግዲህ ያ ደግሞ አሁን ከመስመር የወጣውን ስርዓት ማለት ኤግዚኪቲቭን ስራ አስፈጻሚውን ፕሬዚደንት ትራምፕ ነው የሚመሩት መስመር ለማስገባት ትልቅ ጉጉት አለ። መስመር ማስገባት ማለት ምንድን ነው? ሌላው እሳቸው ያወጣቸውን ገንቢ ያልሆኑ ህጎችን መልሶ በሌላ ህግ ለማስተካከል እሳቸው ላይ የሚካሄደውን የሙለር ኮሚሽን በተመለከተ የምርመራው ስልጣን በማለግና ብዙ ስራ በመስራት ተብሎ የተከሰሱበትንም ለማፋጠን ማለት ወደ ኢምፒችመንት ጉዳዩ በፈጠነ ሁኔታ የሚሄድበት ሁኔታ ከዚሁ ፕሪዲክት እየተደረገ ነው። ፓብሊክ ኦፒኒየንም የሚያሳየው ይሄ ነው። ስለዚህ ሲስተሙ በሚገርም ሁኔታ የደከመ ይመስላል፣ ግን ያንሰራራ ሲያንሰራራ በጠነከረ ሁኔታ ነው የሚያንሰራራው። አሁን ነው የሰው እየገባው ያለው ምን ያህል ዲሞክራሲ፣ ነጻነት፣ ሊበርቲ፣ እኩልነት፣ ጥቁሩም፣ ማይኖሪቲውም፣ ሁሉም ነጭም ራሱ ፕሮግሬሲቭ የሆነውም እየገባው የመጣው አገሪቷ አደጋ እንደሆነችና ወደ ቀኝ ዘመም ወደ ቀኝ ወደ ዘረኝነት አቅጣጫ እየሄድ የምትሄደውን አቅጣጫ ለመገደብ እና ለመመለስ ይሄ ነው የማይባል እንቅስቃሴ በሰፊው አለ። በግለሰብ ደረጃ ጥያቄ ለመመለስ እንደ ጆን ማኬናን ሰዎች ነበሩ፣ ወደፊትም ይኖራሉ። ግን ጥቂቶች ናቸው። እኚህ በጣም እንቁ ልበል ሬር ሰው ናቸው። በጣም የተለዩ ሰው ናቸው። ህይወት ታሪካቸውን ካየን ትህትናቸውን፣ ጨዋነታቸውን ሁሉም የሚመሰክረው ነው። ንጹህነታቸውን፣ ሀገር ወዳድነታቸውን። ያው እንግዲህ ሰው ልጅ የራሱ ድክመት አለው። እሳቸውንም ሁለት ሶስት ድክመቶች እንደው ለመሳቅ ያህል ሟች ለመውቀስ ሳይሆን
እሱን ማንሳት ነበረብን። እሱን ጥያቄ ማሆን
አው በጣም ችኩል ናቸው። 80% እንደሚነዳ መኪና ናቸው ይላሉ ሲናገሩ። ቁጣቸው ደግሞ ሲገነፍል ይሄ ነው የማይባል ቁጣ ነው ያወርዱታል። መልሰው ደግሞ ወዳዊ ቅርታ ይጠይቃሉ። ትንሽ በመቀለድ የታወቁ ናቸው። ያም ደግሞ ሴለሮች ይባላል፣ ማሪኖች ማለት ነው። ሀብተኞች ከሀገር ሀገር ሲሄዱ ትንሽ ወጣ ያለ ጆኮችና ቀልዶችን ማውራት ይወዳሉ። በዛም የታወቁ ናቸው። ግን ለቀልድነት መሆኑ ሰው ያውቃል። የራሳቸው የግል ድክመቶች አላቸው እንደ ሰውነት ናቸው። እና አፍታችሁን የመሰሉ የታወቁ ሰዎች የማይመጡበት ምንም ምክንያት የለም። ቁጥራቸው ቢቀንስም ብዬ ነው በዛ ነው ማየው። አንድ ነጥብ ስለ ሰውዬው ኳሊቲ የተነጋሁት የተለዩ ፋሚሊ ናቸው። ቀብሩ ላይ ማየት እንደሆነ አንድ ከኤዥያ የመጣች ጥቁር ልጅ ነበረች። እሷ ልጅ የእሳቸው ስም የያዘች ልጃቸው ናት። ልጄ ናት ነው የሚሉት። እሳቸውና ባለቤታቸው አዳፕት አድርጓት ነው ከባንግላዴሽ።
የጉድፈቻ ልጃቸው ነች።
የጉድፈቻ ልጅ ብርጅት ትባላለች። እንዲህ አይነት ሰው ኢንተርናሽናል እና ግሎባል ሰው ናቸው ለማለት ነው። ከልጃቸው ሳይለዩ እኩል አስተምሮ እኩል ያኖረው። በሶስት አመቷ የሜዲካል ችግር ኖሯት ባንግላዴሽ ከማደር ቴሬዛ ከእሳቸው ከሚያሳድጓቸው ልጆች አንጥቶ አስፈቅዶ ያሳደጓት ልጅ ናት። እንዲህ አይነት ለሰው ልጅ የሚቆረቆረውም ሰው ኳሊቲ ናቸው ለማለት ነው። እንግዲህ ይህን ይመስላል አቶ ሰለሞን።
እግዚአብሔር ይስጥልኝ ዶክተር ብሩክ ደህና ምሹ።
አሜን። እኔም አመሰግናለሁ። ደህና ምሽ።
አሜን።